የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሐምሌ 23 2015 ዓመተ ምህረት ዝግጅታችን ጀመረ።
በሰሜን ኢትዮጵያ የተካሄደው ጦርነት የአእምሮ ጤና ችግር ያስከተለባቸው የህብረተሰብ ክፍሎች የስነ ልቦና ድጋፍ እንደሚያስፈልጋቸው ተገለጸ።
ትራውማ ኢንፎርምድ ሊደርሺፕ የሚባለው ወይም ደግሞ የአስከፊ ሁኔታዎችን ተጽዕኖ የተገነዘበ አመራር እንደ ሀገርም እንደ ድርጅትም ያስፈልጋል።
በአዲስ አበባ ዩኒቨርሲቲ የስነ አእምሮ ክፍል ባልደረባ የሆኑትን ዶክተር አወቀ ምህረቱን ነው የሰማችሁት። በዚህ ዙሪያ የተሰናዳው ሰፋ ያለ ዘገባ በምሽቱ መሰናዷችን ይዘናል።
ዲጂታል ኤሪያ፣ በቴክኖሎጂ ኤሪያ ላይ ኢንቨስት ማድረግ ይኖርብናል። ኢንቨስት ካደረግ ነገ ለሚመጣ አውቶሜሽን፣ ሮቦቲክስ፣ ኤአይ የመሳሰሉት ስራዎች ቤዚክ ፋውንዴሽን በመጣል ኢኮኖሚን ኢምፓክት ማድረግ እንችላለን። ኳሊቲ ኦፍ ላይፍ እንደገና ደግሞ ኢምፕሎይብል የሆኑ ሰዎችን ማለት ለኢኮኖሚ እና ለደረጃው የሚጠብቁ ሰራተኞችን መፍጠር እንችላለን።
አሁን ደግሞ የሰማችኋቸው አቶ ጸጋዬ ለገሰ ይባላሉ። የስቴም ሲነርጂ ቴክኖሎጂ ተቋም ምክትል የቦርድ ሊቀመንበር ናቸው። የዲጂታል ቴክኖሎጂ ዘርፍ በኢትዮጵያ ምን ምን ለውጦችን እያመጣ ነው በሚል ካነጋገርናቸው ባለሙያዎች መካከል ይገኙበታል። ሙሉ ዝግጅቱን ወደ በኋላ እንመለስበታለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ሐምሌ 23 2015 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን። ዘና የሚያደርጋችሁን ሙዚቃዎችም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ኬንያ በሄቲ መድብለ ብሔራዊ ኃይልን ለመምራት ዝግጁ መሆኗን አስታወቀች። ኬንያ ተቀባይነት ካገኘች ግጭት ባየለባት የካሪቢያን ደሴቷ ሄቲ ውስጥ ከሀገራት የሚውጣጣ ኃይልን ለመምራት ብሎም 1000 የፖሊስ መኮንኖችን ለማሰማራት ዝግጁ መሆኗን የውጭ ጉዳይ ሚኒስትሯ በትናንትናው ዕለት አስታውቀዋል። የዋና ከተማዋ 80% በተደራጁ የወንብድና ቡድኖች እጅ ውስጥ በሚገኝባት ሄቲ ውስጥ ለገንዘብ ብሎ ሰዎችን ማፈን፣ በትጥቅ የታጀበ ዝርፊያና የመኪና ንጥቂያን የመሰሉ ከባድ ወንጀሎች ተንሰራፍተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንዲሁም የሄቲ ጠቅላይ ሚኒስትር ኤሪያል ሄንሪ የሀገሪቱን ፖሊስ ለመደገፍ ዓለም አቀፍ ጣልቃ ገብነት እንዲኖር ለአንድ ዓመት ያክል ሲጠይቁ ቆይተዋል። ሆኖም ግን አንድም አገር በፈቃደኝነት ወደፊት መምጣት ሳይችል ቆይተዋል። የኬንያ የውጭ ጉዳይ ሚኒስትር አልፍሬድ ሙቱዋ ቅዳሜ አመሻሹን በሰጡት መግለጫ ኬንያ የሄቲ ፖሊስን ለማሰልጠንና ሀገሪቱ ወደ ነበረችበት ለመመለስ የሚደረገውን ጥረት ለማገዝ ብሎም ቁልፍ ተቋማትን ለመከላከል 1000 የፖሊስ መኮንኖችን ለማሰማራት ቁርጠኛ እንደሆነች አስታውቀዋል። ስምሪቱ ግን የተባበሩት መንግስታት የጸጥታው ምክር ቤት እንዲሁም የሀገሪቱ ባለስልጣናት ይሁንታ ያስፈልገዋል ብለዋል ሚኒስትሩ። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አርብ ምሽት ከኬንያው ፕሬዚደንት ዊሊያም ሩቶ ጋር በስልክ መነጋገራቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ተናግረዋል። በምስራቅ አፍሪካ ውስጥ የዲሞክራሲ አብነት ሆና የምትታየው ኬንያ በዲሞክራቲክ ሪፐብሊክ ኮንጎና ሶማሊያን ጨምሮ በቀጠናው የሰላም ማስከበር ስራዎች ላይ ስትሳተፍ ቆይታለች። ስለ ሄቲው ስምሪት ግን ሌላ ዝርዝር መረጃ ወዲያውኑ አልተገኘም። ዘገባው የኤፍፒ ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ሩሲያ ከጥቁር ባህር የእህል ውል ከወጣች በኋላ ያሻቀበው ከፍተኛ የእህል ዋጋ ለሩሲያ ኩባንያዎችና ለዓለም ድሃ ሀገራት ጠቃሚ እንደሆነ ተናገሩ። የአፍሪካ መሪዎችን ለማማለል ያለሙት ፑቲን ቅዳሜ በሴንት ፒተርስበርግ በነበረ ጋዜጣዊ መግለጫ እንደተናገሩት ሩሲያ ከእህል ዋጋ መጨመር የምታገኘውን ትርፍ ከአፍሪካና ከሌሎች ድሃ ሀገራት ጋር ትካፈላለች። ሩሲያ እንደ ዩክሬን ሁሉ ዋነኛ እህል የምትልክ ሀገር ናት። በአፍሪካም ሆነ በቻይና የሰላም ተነሳሽነት ላይ የተመሰረተ የሰላም ድርድርን ሩሲያ እንደማትቃወም ተናግረዋል። የፑቲን አስተያየት የተሰማው ወደ ሴንት ፒተርስበርግ ለመሪዎች ጉባኤ የመጡት በርካታ የአፍሪካ መሪዎች ዩክሬን ውስጥ ያለው ጦርነት እንዲያቆምና በተባበሩት መንግስታት ድርጅት የተዘረጋው የእህል ስምምነት እንዲታደስ በተማጸኑ ማግስት ነው። የደቡብ አፍሪካው ፕሬዚደንት ሴሪል ራማፎሳ ለፑቲን የቀጠለው ግጭት በእኛም ላይ አሉታዊ ተጽዕኖ እያሳደረብን ስለሆነ የሰላም ጥሪ የማቅረብ መብት እንዳለን ይሰማናል ብለዋል። ሞስኮ ከዩክሬን ወደ አፍሪካ የሚላከውን እህል መተካት እንደምትችል ፑቲን ቃል ቢገቡም የዩክሬን እህል ለአፍሪካ አሁንም በእጅጉ አስፈላጊ ነው። ፑቲን በወራት ውስጥ 10,000 ቶን እህል ለስድስት ሀገራት እንደሚሰጥ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ሐሙስ ዕለት በጣት የሚቆጠሩ ልገሳዎች የተሰረዘውን የጥቁር ባህር እህል ስምምነት የሚያስከትለውን መጥፎ መዘዝ እንደማያስተካክሉ ተናግረዋል። በጥቁር ባህር የእህል ስምምነት መሰረት የዓለም ምግብ መርሃ ግብር ባለፈው ዓመት 725,000 ሜትሪክ ቶን እህል በመግዛት ወደ አፍጋኒስታን፣ ጅቡቲ፣ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ሱዳንና የመን ልኳል። በአውሮፓውያን አቆጣጠር ጁላይ 17 ሩሲያ ከስምምነቱ ወጥታ የዩክሬን ወደቦችና የእህል መሠረተ ልማትን በጥቁር ባህርና በዳኑብ ወንዝ ላይ ድብደባ ከጀመረች በኋላ የዓለም የስንዴ ዋጋ በ9% ጨምረዋል። የመካከለኛው አፍሪካ ሪፐብሊክ በዛሬው ዕለት ህገ መንግስታዊ ለውጥ ለማድረግ ህዝበ ውሳኔ ውላለች። ህዝበ ውሳኔው ይሁንታ ካገኘ የፕሬዚደንቱን የስልጣን ዘመን ገደብ አስወግዶ ፕሬዚደንት ፋውስቲን አርሽዴንድ ቶአዴራ በ2025 ለሶስተኛ የስልጣን ዘመን እንዲወዳደሩ ያስችላቸዋል። ቶአዴራ ለመጀመሪያ ጊዜ በ2016 የአውሮፓውያኑ ዘመን ለአምስት ዓመታት የተመረጡ ሲሆን በ2020 የመጨረሻ ጊዜ የስልጣን ዘመናቸው ይሆናል ተብሎ የተጠበቀውን ምርጫ አሸንፈዋል። አዲሱ ህገ መንግስት ይህንን የስልጣን ገደብ ጊዜ በመለወጥ ለሌላ ዙር የሰባት ዓመት ስልጣን ዘመን እንዲወዳደሩ ያስችላቸዋል። የፕሬዝደንትነት እጩነትን ዙር ብዛት ያልተገደበ ያደርገዋል። ተቃዋሚ ፓርቲዎችና አንዳንድ የሲቪል ማህበረሰብ አባላት ህዝበ ውሳኔው ቶአዴራን ዕድሜ ልክ በስልጣን ላይ እንዲቆዩ ለማድረግ ታስበው የተደረገ ነው ሲሉ ተችተዋል። የሮይተርስ ዘጋቢ እንደዘገበው በዋና ከተማይቱ ባንጊ ሰሜናዊ ሰፈር በሚገኝ የምርጫ ጣቢያ የተገኙ መራጮች ቁጥር በእጅጉ አነስተኛ ነበረ። በስፋት ከፈረንሳይ ጋር የምትስተካከለው ወደብ አልባዋ ሀገር ወደ 5.5 ሚሊዮን ህዝብ ያላት ሲሆን ወርቅ፣ አልማዝ፣ የደን ሀብትን ጨምሮ በበርካታ ማዕድናት የበለጸገች ሀገር ናት። የ66 ዓመቱ የሂሳብ ሊቅ ቱዋዴራ እንደ አውሮፓውያኑ አቆጣጠር በ2013 የቀድሞው ፕሬዚደንት ፍራንሷ ቦዚዚን በአመፅ ከስልጣን ከተወገዱ በኋላ የሀገሪቱን የተለያዩ ስፍራዎች የተቆጣጠሩ አማጽያን ቡድኖችን ለማስታገዝ እየታገሉ ይገኛሉ። በስተመጨረሻም በኒውዚላንድና አውስትራሊያ የጋራ አዘጋጅነት በቀጠለው የሴቶች ዓለም ዋንጫ በዛሬው ዕለት ደቡብ ኮሪያን 1-0 በማሸነፍ ሞሮኮ ታሪክ ሰርታለች። ኤብታሲም ጅራዲ ለአትላስ አንበሶች በስድስተኛው ደቂቃ ጎል በማስቆጠር ቀደም ባለው ጨዋታ በጀርመን 6-0 የተሸነፈችውን ሞሮኮ ወደ ጥሎ ማለፍ ምዕራፍ እንድትሸጋገር አስችላታለች። ሞሮኮ በሴቶች የዓለም ዋንጫ ታሪክ ተጋጣሚዋን ያሸነፈች የመጀመሪያዋ አረብ ሀገርም ሆናለች። ሞሮኮ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ሂጃብ የለበሰች ተጫዋች ያሰለፈች ሀገር በመሆንም ታሪክ ሰርታለች። በተከላካይ መስመር ላይ የምትጫወተው ኖይላ ቤንዚና ናት ተጫዋቿ። ሞሮኮ በመጪው ሐሙስ ከኮሎምቢያ ጋር ትጫወታለች። ዛሬ በተደረጉ ሌሎች ጨዋታዎች ኖርዌይ ፊሊፒንስን 6-1 ስትረታ፣ ስዊዘርላንድና ኒውዚላንድ ባዶ ለባዶ አቻ ወጥተዋል። ጀርመን ኮሎምቢያን 2-1 አሸንፋለች። አድማጮች፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሐምሌ 23 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
በየሁለት ሳምንቱ በመስታወት መሰናዷችን እንደምናደርገው እንግዲህ ዛሬም የተለያዩ ማህበራዊ ጉዳዮችን እያነሳን እንወያያለን። ባለሙያዎችን እንጋብዛለን። የተለያዩ ጠቃሚ መረጃዎችንም እናጋራቸዋለን። ሙዚቃም አለን አይደል ደሬ?
በሚገባ። እንዲያውም አሁን ወደ ስቱዲዮ ከመግባታችን በፊት ወጣቷ ድምፃዊት ራሄል ጌቱ ከቀናት በፊት ላወጣችው ወረት የተሰኘው ሙዚቃ የሰራችውን እጅግ የሚያምር ክሊፕ በዩቱብ ላይ እየተመለከትኩ ነበር።
ልክ ነህ ደሬ። እንደውም ወጣት ድምፃውያን ለሚሰሯቸው አዳዲስ ሙዚቃዎች እንዴት እንደሚጨነቁ የምታየው በስራ ውጤታቸው ነው። አዲስ ያልተነካ ሀሳብ፣ ያልተኬደበት መንገድ ወይም ያልተሞከረ ነገር ለማድረግ ሲጠሩ ስታይ ምን ያክሉ እንደለፉበት መገመት አይከብድም።
ልክ ነሽ። እንዲያውም የገንዘብ እጥረትና አንዳንድ አገራዊ ሁኔታዎች የበለጠ እየተስተካከለ ቢሄዱ ከዚህም የበለጠ ልዩ የጥበብ ውጤቶችን ማየታችን አይቀርም።
አዎ፣ እንግዲህ ከነሳኸው አይቀር ታዲያ ወደ መጀመሪያው መሰናዷችን ከማለፋችን በፊት የመጀመሪያው ሙዚቃችንን ይህንኑ የራሄልን አንተም እንደሌላው እንደ ወረት ቢጤ ጀማመረ እንዴ ያለች የምትጫወተውን ዜማ ለአድማጮቻችን እንጋብዝ። የወጣቷን የድምፃዊት ራሄል ጌቱን ወረት ሙዚቃ ነው ሰምተን የተመለስነው። አሁን ወደ መጀመሪያው ቅንብራችን እንለፍ።
መልካም። የመጀመሪያው ለግጭት አካባቢ ባለሙያዎች ስነ ልቦናዊ ድጋፍ ያስፈልጋቸዋል ይላል።
የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ በተካሄደው ጦርነት ወቅት በልዩ ልዩ ዘርፎች ላይ ተሰማርተው ማህበረሰቡን ያገለገሉ ሰራተኞች ያለፉባቸውና የተመለከቷቸው ሰቅጣጭ ሁኔታዎች ለድህረ አደጋ ሰቆቃ ሊያጋለጣቸው እንደሚችል የስነ ልቦና ባለሙያዎች ይናገራሉ። ለዚህ ደግሞ ተፈናቃዮችን የሚረዱ ገባሪ ሰናይ ድርጅቶች ውስጥ የሚሰሩ የሰብአዊ ድጋፍ ሰራተኞችና ጋዜጠኞች እንዳብነት ሊጠቀሱ ይችላሉ።
በባህር ዳርና በመቀለ የሚገኙ የአሜሪካ ድምጽ ዘጋቢዎቻችን በሁለት ዓመቱ የሰሜን ኢትዮጵያ ጦርነት ስምሪተኞች ሆነው የቆዩ ባለሙያዎች የሥራ ውሏቸው በስነ ልቦናቸው ላይ ያሳደረባቸውን ጫና እንዲያጋራቸው ጠይቀዋል። የጦርነቱ ወቅት ባለሙያዎቹ ታዲያ የተመለከቷቸው ሰቅጣጭ ጉዳቶች እስካሁን ድረስ ተቆራኝቷቸው ለዘለቀው ጭንቀት፣ እንቅልፍ ማጣትና ተስፋ መቁረጥ እንዳጋለጣቸውም ተናግረዋል።
ለከነህ ዳሬ ይህንን የባለሙያዎቹን ምላሽ ይዘን ታዲያ በአዲስ አበባ ዩኒቨርሲቲ የስነ አይምሮ ክፍል ባልደረባ ዶክተር አወቀ ምህረቱንም የባለሙያ አስተያየት ጠይቀናቸዋልና እሳቸው እንደሚሉት አብዛኛውን ጊዜ በጦርነቱ የተፈናቀሉና የተጎዱ ዜጎችን በማገዝ ስራ ላይ የተሰማሩ ባለሙያዎቹ ራሳቸው የስነ ልቦና ድጋፍ እንደሚያስፈልጋቸው ከግምት ስለማይገባ ይዘነጋል ይላሉ። እነዚህን የተለያዩ ባለሙያዎችን አነጋግረን ያሰናዳነውን ዘገባ ኤደን ገረመው ታቀርባለች።
ባለፉት 5 ዓመታት በሀገሪቱ ውስጥ በተፈጠሩት ጦርነትና መፈናቀሎች ብዙዎችን ለጭንቀት፣ ለድባቴና ለተለያዩ የአእምሮ ጤና ተግዳሮቶች አጋልጧል። ይሁን እንጂ ጦርነቱና ግጭቶችን በስፍራ በመገኘት ዜና በመዘገብ በጤናው ዘርፍ ድጋፍ በማድረግ ግጭቶችን ተከትሎ ለመጡ መፈናቀልና ረሃብ ድጋፍ በማድረግ ላይ ያሉና የነበሩ ባለሙያዎች አብዛኛውን ጊዜ የስነልቦና እርዳታና ድጋፍ እንደሚሹ ይዘነጋል። የወንዳ ጠር መኮንን በጥቅምት ወር 2013 ጦርነቱ በተቀሰቀሰበት ወቅት የአማራ ክልል የቴሌቪዥን ባልደረባ በመሆን በማይካድራ ያጋጠመውን ለመዘገብ በስፍራው ተገኝቶ ነበር። በወቅቱ የተመለከተው ነገር ያስከተለበትን የስነልቦና ጫና እንዲህ ያጋራል።
ያላለፍኩት ወይንም ያልተሻገርኩት እንደ ህክምናም ያስፈልገኛል ብዬ ማምነው የማይካድራ ጭፍጨፋን የገባን ቀን በጣም ብዙ አስክሬኖች ነበሩ። ወዳድቀው አስፋልት ላይ የነበረው የሚፈራገጡ ሰዎች ነበሩ፣ ገና ህይወታቸው ያላለፈ በጣም ፍጹም የተመቱ። በእነሱ መሀል ነው የሄድነው። በጣም በርካታ ሰዎች ስለተጨፈጨፉ እዛ መሀል ቆሞ መዘገብ በጣም ከባድ ነው። እንደገና ደግሞ ካሜራማኑ ያንን ቀርጾ ደግሞ ዜናው ሲተላለፍ ለነፍሰ ጡሮች ለህፃናት እንዲሆን በሚያስችል መንገድ ለማዘጋጀት እያንዳንዱን የተመታ ሰው ቁስል እያየሁኝ ያለፍኩት እና ኢቭን እስካሁን ድረስ ኦልሞስት 2 ዓመታት ወይም 3 ዓመት አልፏል። ማታ ከ9 ሰዓት በፊት መተኛት አልችልም። እስከዛም ድረስ ዩቲዩብ እያደምጥኩ ምናምን ሰው አብሮኝ ያለ እንዲመስለኝ እንደዛ አድርጋለሁኝ። በጣም በሚጨንቀኝ ጊዜ የሚያዝናኑ ነገሮችን መስማት ፈልጋለሁ። እንደገና ደግሞ የፖለቲካል ትረካዎችን ዓለም አቀፍ ትረካዎችን የዳውንሎድ እያደረግኩኝ ይሰማለሁ እና አሞን ዘወይ ማለት ፕሮሰሱ ላይን ያለውን ኦቨርካም አላረኩትም፣ ግን ልርቢት የተሻለ ነገር ላይ ነው አሁን ያለሁት። አሁንም ግን ደግሞ ህክምና ያስፈልጋል።
በተመሳሳይ አሸናፊ ገብረ ዮሐንስ በትግራይ ክልል መቀሌ ከተማ በሚገኘው የፍቅረሰብ የበጎ ፈቃደኞች የምገባ መርሃ ግብር ላይ ያገለግላል። ባለፉት 2 ዓመታት በክልሉ የነበረው ጦርነትና የእንቅስቃሴ ገደብን ተከትሎ የተፈጠረው ረሃብና ችግር እንቅልፍ ይነሳውና ያስጨንቀው እንደነበር ይገልጻል።
በአስር ሺህ በሀያ ሺህ ህጻናት ወይ ደግሞ ነዋሪ ህዝብ ሊሆን ይችላል እርዳታ የሚያስፈልገው ማለት ነው። በአንድ ክፍለ ከተማ እንኳን ብናይ ግን አቅማችን የነበረው ለሁለት መቶ ሰው ብቻ ነበረ። ስለዚህ ተርቦ መጥቶ እንጀራ ስጠኝ ለሚልህ ሰው እየተመገበ አይቶ ማለት ነው እኔንም ርቦኛል ስጠኝ ግን አቅም የለህምና የለንም ብለህ ስትልከው እንዴት እንደሚረብሽ ማለት ነው። ሌላ ነገር አይጠይቅህ፣ ምግብ ነው አንድ አቦ ነው የሚጠይቅህ ወይ ግማሽ እንጀራ ነው የሚጠይቅህ እና በዛ ሰርቫይቫል ነው። በረሃብ ምክንያቱ ስንት ሰው እንደሞተ እናውቃለን። እና ህይወትን ለማዳን ግማሽ እንጀራ ለሚጠይቅህ ግን የለኝም ብለህ ስትልከው እንቅልፍ የለህም ሌሊት ሙሉ እና የምንችለው ነገር አደረግን እኛ ግን ከአቅማችን በላይ ስለነበር በጣም የሚረብሽ ስሜት ነበረው። ወጥቼ አለው ከሚባለው ሰው ለምኜ አንድ ሰው ፊት ሳደርግ ነበር የተሻለ ፊልም ላይ የሚሰማኝ።
በሰሜን ኢትዮጵያ በነበረው ጦርነት በወቅቱ የጤና አገልግሎት ትሰጥ የነበረች ነርስ ሰላማዊት አበባውም በጊዜ ሂደት እየቀነሰ ቢመጣም ጭንቀትና እንቅልፍ ማጣት እንዲሁም ሁኔታዎችን መላልሶ ማሰብ የመሳሰሉ የአእምሮ ጤና ችግሮች አጋጥመውኛል ትላለች።
ራሴን መቋቋም ሁሉ ያቅተኝ ነበረ። አለቅሳለሁ እያልፎ አልፎ ማታ ላይ ብቻዬን ለመተኛት ወደ የክፍላችን ስንገባ ያው ብዙ ሰዓት ረፍት የለንም፣ ግን ረፍት ለማድረግ እንኳን ብንገባ እንቅልፍ አንተኛም። እኔ በግሌ እንቅልፍ አልተኛም። ምክንያቱም ምንድነው ተኝቼ በህልሜ በቃ እየሰራሁ ነው የሚመስለኝ እና በቃ ሰው ላነሳ ብድግ እላለሁ። ሰው ላነሳ ብድግ ስል እንደዛ በቃ አልተኛም። ምክንያቱም እነዚያ የተጎዱት ሰዎች በቃ በህሊናዬ መጥፋት አይችሉም እና እንቅልፍ ለረዥም ጊዜ አልተኛም። እንደውም በዚህ ምክንያት ራስ ምታት ሁሉ ያመኝ ነበር። በጣም ብዙ ጊዜ ፔንኪለር ወስዳለሁ። እዛ ምንድነው የመጣው? እንቅልፍ ስለማልተኛ ነው። እንቅልፍ ማልተኛበት ምክንያት ደግሞ ያ ነገር ጫና ፈጥሮብኛል። በጣም የተጎዱትን ስታይ በቃ ማለት ራስሽ ራሱ ተስፋ ትቆርጫለሽ። በእኔ በራሴ ራሴ ራሱ ተስፋ ቆርጬ ነበር። ከእንደዛ ስትረሶች ለመውጣት ራስሽን በስራ መወጠር፣ ራስሽን በስራ ማለት ቢዚ ማድረግ ያማለ። ያም ሆኖ ግን ብቻሽን ስትሆኚ፣ ከስራ ውጭ ስትሆኚ ማስታወስሽ አይቀርም፣ አይጠፋም ይሄ ነገር። ለምሳሌ ባለቤቴ ጋር እናወራለን።
በትግራይ ቲቪ ጋዜጠኛ የሆነችው ህይወት ብርሃኔም ያለፈው የጦርነት ጊዜ የነበረውን አስጨናቂነት በአንድ ቤት ውስጥ ከመዘጋት ጋር ታመሳስለዋለች።
በዛ ሁሉ በጨለማ ወይም ደግሞ በዝግ ቤት እንዳለ ነው ሁሉ ሆነን ነው ያሳለፍ ነው። በተለይ ደግሞ የስነ ልቦናው ጫና በጣም ከባድ ነበር። እንደ ጋዜጠኛው ማለት ነው ብዙ ነገር ታያለ። አንድ ዳቦ በልቶ መዳን የሚችል ሰው ሲሞት ታያለ። መድኃኒት አግኝቶ ታክሞ መዳን ሲችል የሚሞት ሰው ታያለ። ህጻናት እናታቸው ሙተው ብቻቸውን ሲቀሩ ታያለ። ብዙ ብዙ ነገሮች በታሪክህ አይተው ሰምተው ማታቅ ታሪኮች በተግባር ስታይ በጣም ይከብዳል። አሁንም ያለው ችግር ወደ ነበረበት እንድመለስ፣ ወደ ሰላሙ እንዲመለስ እኛም እንደ ጋዜጠኞች እንሰራበታለን። መንግስትም ይሄ ትኩረት ሰጥቶ መስራት አለበት ነው የምለው።
ይህን መሰል ከስራ ጋር ተያይዘው የሚመጡ ጭንቀቶችና የአእምሮ ጤና ተግዳሮቶች ፒቲኤስዲ ለተሰኘው የድህረ አደጋ ሰቀቀን ብሎም ደግሞ ጄኔሬሽናል ትራማ ለተሰኘው ለትውልድ የሚተርፍ የአእምሮ ጠባሳ አጋላጭ እንደሆኑ በአዲስ አበባ ዩኒቨርሲቲ የስነ አእምሮ ክፍል ባልደረባ የሆኑት ዶክተር አወቀ ምህረቱ ያጋራሉ።
አንዳንድ ጊዜ ለምሳሌ ሰዎች በጣም አስከፊ የሆነ ሁኔታ ጋር እየሰሩ የሚደርስባቸውን ተጽዕኖ የራሳቸው ድክመት አድርገው የማየት እኔ ስራዬን እኮ በአግባቡ ወጣ ኖሮ እኮ እንዴት ይሄን መቻል ያቅተኛል የማለት ነገር፣ ግን ያ የሚጠበቅ ነው፣ ኖርማል ነው እንደዚህ አይነት ስሜት መሰማታቸው። ስሜቶቹን ደግሞ ከስር ከስር መለየት መቻል ይኖርባቸዋል። እንቅልፍ ሲያጡ አሀ ይሄ ነገር ሳም ትራውማቲክ እየሆነብኝ ነው ማለት ነው ብለው ሪኮግናይዝ ማድረግ፣ ሌሎችንም ትውስታዎች መጥፎ ትውስታዎች በተደጋጋሚ ሲመጡ አንዳንድ ነገሮችን ሆነ ብለው ሲሸሹ መሸሽ ወይ ደግሞ መሰወር ነገር አቮይደንስ የሆነ በሀሳብም ደረጃ በተግባርም ደረጃ አቮይድ የሚያደርጓቸው ነገሮች እየበዙ ሲመጡ በአስተሳሰባቸው በአብዛኛው አሉታዊ ሲሆን እነዛን ስሜቶች የትራውማው ናቸው ብሎ አዌር መሆን። ሁለተኛው ይሄ ሚዛን ማለት የግል ህይወት አለ፣ የስራ ህይወት አለ። ብዙ ጊዜ በጣም የታወቀ የስልጠና ኤሪያ ነው ወርክ ላይፍ ባላንስ የሚባለው ማለት ነው። ሰዎች ስራ ላይ ሲሆኑ ሙሉ ጉልበታቸውን ሙሉ ጊዜያቸውን ስራው ላይ ብቻ የማድረግ እና የቤተሰብ ፈን ሜክ ማድረግ ወይ ደግሞ ራስን ማዝናናት የበፊት ሆቢዎች ላይ ወይ ደግሞ የሚያዝናኑ ነገሮች ላይ አብሮ እነሱንም ማካተትን የመርሳት ነገር አለ።
ዶክተር አወቀ በተፈጥሯዊና ሰው ሰራሽ አደጋዎች ወቅት ምላሽ የሚሰጡ ባለሙያዎች አብዛኛውን ጊዜ ድጋፍ እንደሚያስፈልጋቸው ይዘነጋል የሚሉ ሲሆን በተቋማት ሊወሰዱ ይገባሉ የሚሏቸውን እርምጃዎችም ይጠቁማሉ።
ከቤተሰብ ጋር ኮኔክትድ መሆን ወይም ደግሞ ከግለሰቦች ከቤተሰብ ድጋፍ መጠየቅ፣ ከተቋም ድጋፍ መጠየቅ፣ ከሌሎች ሰዎች ድጋፍ መጠየቅ። ከተቋም ስንል ተቋም ይሄ ትራውማ ኢንፎርምድ ሊደርሺፕ የሚባለው ወይም ደግሞ የአስከፊ ሁኔታዎችን ተጽዕኖ የተገነዘበ አመራር እንደ ሀገርም እንደ ድርጅትም ያስፈልጋል። ይሄ ማለት ምን ማለት ነው? ሰዎች አስከፊ ሁኔታዎች በሚሰሩበት ጊዜ ከወትሮ የበለጠ ክትትል፣ ድጋፍ፣ ግልጽ የሆነ ውይይት፣ ችግራቸውን የሚያጋሩበት መድረክ፣ ለሚሰሩ ስራ እውቅና መስጠት፣ ሽልማት መስጠት፣ በቂ የዓመት እረፍት ለምሳሌ ከበፊቱ የተለየ ሰዎች አንድ ሳምንት ከሰሩ ወይ ሁለት ሳምንት ከሰሩ ወዲያውም ደግሞ ሌላ ወደ ሌላ ቦታ ሄደው ትንሽ ተዝናንተው ወይም ደግሞ እረፍት አግኝተው የሚመለሱበት የፈረቅ አሰራር ለምሳሌ እሱን በደንብ ሰዎች በተወሰነ ጊዜ ብቻ በስምንት ሰዓት ብቻ ከሆነ ቢቻል እንደውም በእንደዚህ አይነት ሁኔታ ላይ ባነሰ ጊዜ ብቻ እንዲሰሩ ማድረግ።
ምንም እንኳን በኢትዮጵያ የተጀመሩ የባለሙያዎች የአእምሮ ጤና ድጋፎች ቢኖሩም ሀገሪቱ በአሁን ሰዓት እየተስተናገደችው ካለችው ግጭትና አደጋዎች አኳያ ፍላጎቱ ተመጣጣኝ አለመሆኑን የአእምሮ ጤና ባለሙያዎች ይስማማሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታውት መሰናዳዎችን እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ #voaamharic የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ ዲጂታል ቴክኖሎጂ በኢትዮጵያ ያለበትን ደረጃና ምን ለውጦችን እያመጣ እንደሆነ ይቃኛል።
የኢትዮጵያ ዲጂታል ቴክኖሎጂ ባለፉት ጥቂት ዓመታት ውስጥ እጅግ ትልቅ ለውጥ ያሳየ ቢሆንም መሟላትና መስተካከል የሚገባቸው ብዙ ጉዳዮች መኖራቸውን አንዳንድ ያነጋገርናቸው የቴክኖሎጂ ባለሙያዎችና ተጠቃሚዎች ተናግረዋል።
ባለሙያዎቹ እንዳሉት በተለይ በትምህርት፣ በጤናና በኢኮኖሚ ዘርፍ ቴክኖሎጂ በርካታ ውጤቶችን እያስመዘገበ ሲሆን በተለይ ወጣቶችና ተማሪዎች ለዘርፉ ያላቸው ተነሳሽነት ተስፋ ማሳደሩንም ገልጸዋል።
ልክ ነው። በርካታ ችግሮች የሚስተዋሉበት ማህበራዊ ሚዲያዎቹም ቢሆን አገልግሎታቸው ዘርፈ ብዙ በመሆኑ በቂ ሙያተኞችን በማሰልጠን እና መሰረተ ልማቶችን በማሟላት ዘርፉን ማገዝ እንደሚገባም ጠቁመዋል።
እንግዲህ እኛ ይሄንን ካልን ደረጀ የስቴም ሲነርጂ ቴክኖሎጂ ድርጅት ምክትል የቦርድ ሊቀመንበር የሆኑትን አቶ ጸጋዬ ለገሰን፣ የከፍተኛ ቴክኖሎጂ ባለሙያውን አቶ አብዲሳ ባንጫን፣ የኮምፒውተር ኢንጂነር አቶ ያሬድ ተዋበንና መምህር አበባው አስፋውን በማነጋገር ወደ አጠናከርከው ዘገባ እንለፍ።
አቶ አበባው አስፋው በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በሚገኝ አንድ የግል ትምህርት ቤት መምህር ናቸው። ስልካቸውን እንደ ቴሌግራም የመሳሰሉ የማህበራዊ ሚዲያ መገልገያዎችን ለግላቸው ብቻ ሳይሆን ለትምህርት ቤቱና ለስራ እንዴት እንደሚጠቀሙበት ሲያስረዱ ጥቅሙ ቀላል አይደለም ብለው ይጀምራሉ።
ቃል አንድ ነገር ብቻ ላስታውስ፣ እኛ መጽሐፍ በዚህ ዓመት ማለት አቅርቦት አልደረሰልንም ነበረ። በአጠቃላይ ማለት ነው የመማሪያ መጽሐፍ ቴክስትቡክ ነው የማወራለን። ለልጆቹ በአጠቃላይ የተላከው በቴሌግራም ነው። መጽሐፉ ራሱ ይሄ በገጽ በገጽ የተላከው በቴሌግራም ነው እና በቴሌግራም በመላኩ ምክንያት አንደኛ ልጆቹ ማለት ስልክ አላቸው፣ ሆምወርክ አሳይመንት እና የመሳሰለውን ነገር ለመስጠት ትልቅ እገዛ ነው ያደረገው። ሀርድ ኮፒው ስለሌላቸው ማለት ነው። የተዘጋጁ መጽሐፍት አሉ፣ የታደሉ መጽሐፍት አሉ ለተማሪዎች። በዛው መጠን ደግሞ ያልታደሉ ማለት ሰብጀክትስ ማለት ነበሩ፣ ያልደረሱ አክቹዋሊ ከህትመት ጋር ማለት ተያይዞ በዚህ ከዋጋ ንረት እና ከመሳሰለው ነገር ጋር ከውጭ ምንዛሪ ጽፈትም ጋር እንደዚሁ መንግስት በተደጋጋሚ ማለት ምላሽ የሰጠበት እኛ ምስቶች ያቀርበን ነበረ። በህትመት ሂደት ላይ እያለ ነው ዶላሩ እንደዚህ የውጭ ምንዛሪ ማለት በአንድ ጊዜ ማለት ያሻቀቡ እና መንግስት በጀት ይዞነት የነበረው የማሳተሚያ ዋጋና ፐርቡክ በኋላ ደግሞ ማለት የተጠየቀው የተመጣጠነ ስላልነበረ በአጋጣሚ እንግዲህ ለዘንድሮ ያልደረሱ መጽሐፍት ነበሩ። እነዚህን መጽሐፍ ከልጆቻችን ጋር የተገናኘንባቸው መንገድ ቴሌግራም፣ ይሄ አንደኛው ነገር ነው። ራሱ ይሄ ቴክኖሎጂ መጽሐፍ ሆኗል፣ ቴክስት ቡክ ሆኗል።
ስቲም ኤነርጂ የተባለውና ዩናይትድ ስቴትስ ውስጥ ተመስርቶ ኢትዮጵያ ውስጥ የተመዘገበ መንግስታዊ ያልሆነው ቴክኖሎጂ ድርጅት ምክትል የቦርድ ሊቀመንበር አቶ ጸጋዬ ለገሰ ድርጅታቸው በዚህ ዙሪያ እየሰራ መሆኑን ገልጸው እነዚህ በጣም ጠቃሚ ቴክኖሎጂዎች ናቸው በማለት ያብራራሉ።
እኛም የምንጠቀምበት አለ። አንድ ለምሳሌ ብዙ ጊዜ መጽሐፍቶች ከዚህ ከአሜሪካን ወደ ኢትዮጵያ ይጓጓዛሉ። ሺፒንግ ኮስቱ በጣም ሀይ በመሆኑ ሌላ ኢኖቬቲቭ የሆነ ወይ እንዴት ነው አቬለብል ልናደርግ የምንችለው ከሚል አንጻር ወርልድ ፖስት ብል ከሚባል ድርጅት ጋር ኮላቦሬት በማድረግ ወደ 18 ዩኒቨርሲቲዎች የላክ ነው የዲጂታል ላይብረሪ አለ። ብዙ መጽሐፍቶችን አንድ ዲጂታል ላይብረሪ ውስጥ በማስቀመጥ ያ ዲጂታል ላይብረሪ 600-700 ፊት ባለው ኤሪያ ውስጥ የሚመጡ ማንኛውንም ተማሪዎች እዛ አክሴስ እንዲኖራቸው። ይሄ ግን የሚሰራው ዩዥዋሊ የራሱ ኢንተርኔት ፕሮቫይደር ያለው ማለት ነው። ምንም ኢንተርኔት ኮኔክሽን የማይፈልግ እዛው ራሱ ሰርቨር ያለው በዛ አካባቢ ያሉ ተማሪዎች የተለያየ ቦክስ አክሰስ ሊያደርጉ የሚችሉበት በፎን ሊሆን ይችላል፣ በታብሌት ሊሆን ይችላል፣ በኮምፒውተር ሊሆን ይችላል። ኤኒ ኤሌክትሮኒክ ዲቫይስ ተጠቅመው አክሰስ ሊያደርጉበት የሚችል አይነት ነገር በቴክስት ቴሌጋ ኮኔክት በማድረግ እንደዚህ ሰፖርቲቭ የሆኑ ስራዎችን ከመምህራኖቻቸው ጋር እንዲሰሩ የማድረጉ ሀሳብ በእኛም ውስጥ አለ። ግን ስቲል ያም የቴሌ ስቴቢሊቲ ያስፈልገው አይቲ ሰርቪስ ስቴቢሊቲ የሚያስፈልገው ኤሪያ ነው።
በትምህርቱ ዘርፍ ብቻ ሳይሆን በሌሎችም ዘርፎች እንዲህ ያሉ የዲጂታል ቴክኖሎጂዎች እየተስፋፉ ናቸው የሚሉት ደግሞ የኮምፒውተር ኢንጂነር መሆናቸውን የሚናገሩት የአገልግል ቴክኖሎጂ ሶሉሽን ስራ አስኪያጅ አቶ ያሬድ ተዋበ ናቸው።
ኢትዮጵያ ውስጥ እውነቱን ለመናገር አሁን ላይ 4 ዓመት በኋላ ማለት ይቻላል ብዙ አይነት ሰዎች እየታዩ ነው በዲጂታል ዓለም ማለት ነው። ለምሳሌ የተለያዩ መተግበሪያዎች በመሰራት ላይ ናቸው ያሉ ባንኪንግ ኢንዱስትሪ ላይ በጣም በተቀላጠፈ ሁኔታ የተለያዩ አፕሊኬሽን ሰዎችን በመጠቀም የገለገለባቸው መተግበሪያዎች አሉ። ከዛ ውጪ የመንግስት መስሪያ ቤቶች ላይ ደግሞ የተለያዩ አሁን ሚኒስቴርስ ብትሄድ እያንዳንዱ ሬጅስትሬሽን የማንኛውም ቢዝነስ ላይሰንስ ማለት ትክስ ካርድ ምዝገባ ቲም ነበር ማንኛውም ነገር ፕሮሰስ ስታደርግ ኦንላይን ሆኗል። ይሄ ማለት የኢንፎርሜሽን ቴክኖሎጂ ውጤት ነው። እንደዚሁ አፕሊኬሽን ትግበራው አንጻር በጣም ብዙ ስለሆኑ አሁን ትራፊክ ክፍያ ሊሆን ይችላል፣ ባንኪንግ ሴክተሩ ላይ ሊሆን ይችላል እና የተለያዩ ዘርፍ ላይ በጣም ብዙ አይነት ምርታዎች አይተናል። እኔም አይቻለሁ መናገር ይቻላል። ዋናው ትልቁ እንደ ቻሌንጅ ብዬ ማስበው ያው የሰክሪቲ ጉዳይ ነው። እኔ ያልፈችው ግን የሚለው እንግዲህ እያንዳንዱ አፕ ተደርጎ ከዛ በኋላ እየተጠቀም ስፔሻሊ ባንክ ተብላጅ አለ ትንሽ ተረዳሪ ያለኝ። ከዛ ውጭ ይሄ ማለት ከአራት አመት ባልሞላ ጊዜ ውስጥ ነው። አሁን ላይ ነው በጣም ብዙ አይነት ምርታዎች እየታዩ ያለው። ሶ እንደኔ በጣም ጥሩ ጅማሬ ነው።
ከፍተኛ የኢንፎርሜሽን ቴክኖሎጂ ኤክስፐርት መሆናቸውንና የኢትዮጵያ ቴሌኮምን ጨምሮ በተለያዩ ድርጅቶች ውስጥ መስራታቸውን የሚናገሩት አቶ አብዲሳ ባንጫ ጃራ ቴክኖሎጂ ኢትዮጵያ ውስጥ በፍጥነት እያደገ ነው ይላሉ። ይሁን እንጂ በዓለም አቀፍ ደረጃ ተወዳዳሪ ለመሆን ገና ብዙ የሚቀረው መሆኑን ይናገራሉ።
የቴክኖሎጂ እድገት በኢትዮጵያ በአሁኑ ጊዜ በማይታሰብ በፍጥነት እየተለወጠ ነው ማለት እንችላለን። ያ ማለት በዓለም ደረጃ ላይ አሁንም ተወዳዳሪ የምንሆንበት ሁኔታ አይደለም። ግን ከመንግስት አቅጣጫም ያለው ትኩረት እንደ አገሪቱ እየሄደችበት ያለችው ሰርቪስ እና አገልግሎት እየተስፋፋበት ያለው ሁኔታ በጣም ካሰብን በላይ በፍጥነት እየተቀየሩ ነው ነገሮች።
ለምሳሌ በምን በምን መንገድ እየተቀየሩ እንደሆነ ሊነግሩኝ ይችላሉ?
በአሁኑ ጊዜ ዓለም ላይ እንደሚታወቀው ዲጂታል ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዓለማችን እየለወጡ ካሉ ፈጣኝ ለዱ መሳሪያ ስለሆነ በአሁኑ ጊዜ ስራ ዘርፍም ያለው እንደዛውም የአገልግሎት ቀልጣፋነት እንደዛውም ፍጥነቱም የኦንላይን ግብይቱም የተለያዩ ነገሮች ዓለም ላይ በአሁኑ ጊዜ ዓለምን እየቀየሩ ካሉ አንዱ መሳሪያ ከመሆናቸው ኢትዮጵያም አሁን የኦንላይን ግብይት አሁን ለምሳሌ አሁን ባለፈው መንግስት ባወጣ እቅድ መሰረት ዘንድሮ ክልል መንግስታቶች 25% ኦፊሶች ግዴታ 25% ዲጂታል ቴክኖሎጂን ኢምፕሊመንት ማድረግ አለባቸው ተብሎ በሁለት ወር ነው 3 ወር ውስጥ ግዴታ የተሰጠባቸው ነበሩና ድርጅቶቹ ዌብሳይት የማክፈት እንደዛውም ኢሜይል የማክፈት እንደዛውም ኢሜይል ኮሚኒኬሽኖች የሆኔ በፍጥነት ሲደረግ የነበሩ እንቅስቃሴዎች ነበሩና ኦንላይን ግብይት ለምሳሌ አሁን በመንግስት ራሱ በተደጋጋሚ ስለ መንግስት ውስጥ እያለው ስላለው ሳይሆን ለውጦቹ የሚታዩበት አሁን ለምሳሌ ነዳጅ ኦንላይን እንዲከፈል ከተደረገ በኋላ ነዳጅ ጠፍቷል የሚል ነገር አልተሰማም። የሚገርም ነገር ማለት ነው። ከዛ በፊት የት እንደሚደበቅ የት እንደሚሸጥ ለማን እንደሚሸጥ የሚታወቅ አልነበረም እና ትላንትና አንድ ሹፌር ጋር እያወራን ነበረ በሞባይል መክፈል ከጀመርን በኋላ አንድ ቀን ነዳጅ ጠፍቶ አያውቅም የሚል ሲያወራ ነበረ እና እንደ ለውጥ ነው የማየው። ቴክኒካሊ
በትምህርትና በጤና መስክ ቴክኖሎጂው እየተስፋፋ ፍላጎትና ጥያቄም እየበዛ መሆኑን አቶ አብዲሳ ይገልጻሉ። ሰዎች የመንግስት መስሪያ ቤቶች የሚሰጧቸውን አገልግሎቶች ከየቤታቸው እንዲያገኙ ቢደረግ ሙስና ሊቀንስ ይችላል የሚል አስተሳሰብ እየተነሳ መሆኑንም ገልጸው በአገር ውስጥ የነዳጅ ማደያዎች ግብይት ላይ ቴክኖሎጂው የተጫወተውን ድርሻም ይጠቅሳሉ።
በትምህርት ደረጃ አሁን እኛ ዲቨሎፕመንት ላይ እንሰራለን። በድርጅታችን የተለያዩ ሲስተሞችን ስለምናቀርብ ኦንላይን ስኩል ማኔጅመንት ሲስተም በሰፊ እየተጠየቀ ያለ ሁኔታ ነው ያለው። በጤና በኩል ደግሞ ያለው በጤና ሆስፒታሎች በመንግስት ቢሮ ኦንላይን ሰርቪስ አንድ ቀን የሆነ ስብሰባ ተሳትፎ ምን ተባለ የተወሰኑ ከተሞች ተወስዶ ካስተማርን ወይም ህዝቡን ወደ ቢሮ እንዲመጣ እንዳታገፋፉ፣ ያ ደግሞ ለሙስና ህዝቡን እየዳረጋቸው ነው። ስለዚህ ከቤት ሆኖ ህዝቡን ሰርቪሱን መጠየቅ እንደሚችል ብረታታት አለባችሁ፣ ሲስተሞቹን መዘጋጀት አለባቸው ምናምን እየተባለ ሲወራ ነበር በኦፊሻል ሌቨል። ያ ደግሞ ሰው ከቤቱ ሆኖ አሁን ለምሳሌ በጤና በኩል ኦንላይን ቡኪንግ የጀመሩ ሆስፒታሎች አሉ ማለት ነው። እና አሁን ከውጭ ሀገር ያሉ ሆስፒታሎች ኮንሰልታንቶችን ከነሱ ጋር እያወራ ወደ ሀገር የሚመጡም ከነሱ ጋር ኮላቦሬት የሚያደርጉንም ሁኔታ እያመቻቸ ያለው ሁኔታ አይቼዋለሁ።
አቶ ያሬድ ለነዳጅ ግዢ የዋሉት እንደ ቴሌብር ያሉ የቴክኖሎጂ አገልግሎቶች መኖራቸው ጥሩ ቢሆንም ያለበቂ ግንዛቤ ድንገት መከሰታቸው መጀመሪያ ላይ መደናገርን ፈጥረው እንደነበር ይገልጻሉ። ማህበረሰቡ በአንድ ጊዜ ሊቀበለው ይችላል ተብሎ ባይጠበቅም ያለ ጥሬ ገንዘብ የሚደረግ የዲጂታል ግብይት ጠቃሚ መሆኑን እንደሚከተለው ያስረዳሉ።
ተጠቃሚው ትንሽ መደናገር ባህሪ ነበረ ማለት ያው ነገሮች አዲስ ናቸው ካስለ ሶሳይቲን ከመፍጠር ሰው በአንድ ጊዜ ካሽለት አይሆንም ማለት የለመደው ገንዘብ መግዛት ነው። እኛ ሀገር ላይ እየተገበረ ያለው ቴሌብር ፕላስቲ በሲቪ አሁን ከነዚህ ጀምሮ የተለያየ ቦታ ላይ ጥቃት ተዋጽኦ ያደርጋሉ ገምታለሁ። ቴሌብር አሁን ካለው ነባራዊ አንጻር ለምሳሌ ነዳጅ ላይ በተደረገው ማንኛውም ግብይት ቻላ አዲስ አበባ ውስጥ ነዳጅ ማንኛውም ማደያዬ ልትገዛ የምትችለው በቴሌብርና በቴሌብር ብቻ ነው። ክፍተት ያለ የሚባል ሰውዞሩ ሰዎች አጠቃቅ ችግር ይታይባቸዋል። በውጭ በጣም ቤኔፊሸሪ ያደርጋል ብዬ አስባሉ። ለምን እያንዳንዱ ነዳጅ በአሁን ነዳጅ ለማለም አደረስ የሚለውን ቆጣጣሪ አካሎች ይህ ማወቅ እንዲችሉ ያደርጋቸዋል። ሁለተኛም ሰውን ይህንን ኢንፎርሜሽን ቴክኖሎጂ ያመጣውን ጥቅም ተጋራ ይ ወይ እና አንደኛው ትልቅ ነገር የታያ ቴሌብር መቀጠረ ጥሩ የሆነ አፕሊኬሽን ነው። ከዚህ በተጨማሪ ተግራ ማስሎ ምን ያህል ተኪው ይዘንረዳው ላይ ፋይናንሻል ሰርቪሶችን ይሰጣል። የተለያዩ ከማብር እስከ 30 ሺህ ወደር ሰርቪሶች አሉ። የተለያየ ሰርቪሶች አሉና ከዛ አንጻር መጠቀም በሚችሉ አረቦች በእውነቱ ከተጠቀሙበት በጣም ጥሩ ነገር ያስባለሁ። ግን ደግሞ በዛ ያህል እንዳ ሰው ገንዘብ ከታውቶ ገዝቶ ሽጦ የለመደ በአንዴ ወደ ተገልብጦ ይመጣል የሚል አመለካከት የለኝም። ግራድ ግን ጥቅሙና ጉዳቱን እያዩ ሲመጣ የተሻለ ተቀማል እንዲያስባ አስባለሁ። እዚያ ግን ትልቅ ትኩረት ማስበው ገንዘብ ለሆነ ትራንዛክሽን እዛ ውስጥ ምን ተኪወርድ ነው የሚል ፍራስትሬሽን ስታይ በሁሉም ሰው ላይ ለምሳሌ የባንክ ቤት ያሉ የተለያዩ ባንኪንግ ሴንተር ያሉ አፕሊኬሽኖችን ሲጠቀም ሰው ፍራስትሬሽን ይሄ ነው። ምን ያህል ሴኪወርድ ነው፣ ምን ያህል ብሪች ይደረጋል የሚሉ ጥያቄዎች ማለት ነው። መንግስት ትኩረት አድርጎ መስጠት ያለበት እዚህ ማለት ነው። ተለይ ማንኛውም ሳይበር አታክ ሳይደርስ ማረጋገጫ በሚችልበት መንገድ ረሰቡን የሚያሳው ሆነ ሰው ግራዲ ወደ ዓለም መምጣቱ የማያት ነው ያስባል።
የኢትዮጵያ ተማሪዎች በየጊዜው ለቴክኖሎጂ የፈጠራ ስራ ያላቸውን ፍላጎት በተለያዩ ጊዜ በሚሰሯቸው አንዳንድ የፈጠራ ስራዎች አስደናቂ ውጤቶችን እያሳዩ መሆኑንም አቶ ጸጋዬ ያብራራሉ።
በእኛ ሜጀርመንት ስንመለከተው በአሁኑ ሰዓት ከ22 በላይ የሚበልጡ የሳይንስና ቴክኖሎጂ ሴንተሮችን በሀገሪቱ በማስገባታችን የተለያዩ የሃይስኩልና የፕራይመሪ ስኩል ተማሪዎች ለቴክኖሎጂ ኤክስፖዠር እንዲያገኙ አድርገናል። ሌላው እንደገና ደግሞ ኮዲንግና ሮቦቲክስ ትምህርት እንዲስፋፋ ብዙ ጥረት እያደረግን ነው አድርገናል ማለት ይቻላል። ሶስተኛው የቴክኖሎጂ ፕሮዳክቶችን ሀገር ውስጥ በተለይ አዳፕተብል የሆኑ ቴክኖሎጂዎችን ትራንስፈር በማድረግ ስፔሻሊ በሶላር ኢነርጂ ላይ በሶላር ፕሮዳክቶች ላይ ቴክኖሎጂ ወደ አገር ውስጥ እንዲገባ እና በራሳችን የሰው ኃይል ፕሮዲስ እንዲሆን አድርገናል። አራተኛው የዲጂታል ዲቫይድ የሚባለው ማለት ዲቨሎፒንግ እና ዲቨሎፖሪ ያላቸው ዲጂታል ዲቫይድ አክሰስ እንዲኖራቸው ከማድረግ አንጻር ኮስት ሴቪንግ የሆኑ የኮምፒውተሮችን ኢንስቶል በማድረግ ብዙ ተማሪዎች ካለ ብዙ ኮስት ኮምፒውተር አክሰስ እንዲያገኙ አድርገናል። ይሄንን ስራ ከጀመርንበት ጀምሮ በየአመቱ ናሽናል ሳይንስ ኢቨንት የሚባል አለ፣ የውድድር ኮምፒቲሽን አለ። የተማሪዎቹ የስራ ውጤቶች ወደ አገር አቀፍ ደረጃ ይመጣሉ። በሁሉም ክልል የተሰሩ ስራዎች ማለት ነው በዚህ ኤሪያ ላይ እና ብዙ ለውጦች አይተናል። ብዙዎቹ ተማሪዎች የተለያዩ ኢኖቬሽን እና ቴክኖሎጂ ሶሉሽኖችን በትራንስፖርቴሽን፣ በሄልዝ ኬር፣ በተለያዩ ኢንዱስትሪዎች፣ በአግሪካልቸር ሊሆን ይችላል ለምሳሌ እንደ ድሪፕ ኢሪጌሽን የመሳሰለ፣ በትራንስፖርቴሽን ለመኪና ሊሆን ይችላል፣ እንዲሁም ለምሳሌ ኤቲኤም ማሽን ክሬት በማድረግ ሊሆን ይችላል። በሮቦቲክስ ላይ የሚሰሩ በጣም አመላካች የሆኑ እና ያለውን ፖቴንሻል ሊያሳዩ የሚችሉ ስራዎችን በማየታችን በጣም ከፍተኛ ደስታ ይሰማናል ማለት ነው። ስራችን ውጤት እንደሆነ እናስባለን።
እነዚህን ሁሉ የቴክኖሎጂ ተስፋዎችና ጅምሮች ለማስቀጠል መሰረታዊ ተግዳሮቶች ናቸው የሚሏቸውን አቶ ጸጋዬ እንደሚከተለው ይገልጿቸዋል።
እንግዲህ ያው ቴክኖሎጂን ትራንስፈር ለማድረግ ቴክኖሎጂ ትልቁ ችግር ቴክኖሎጂ ዲቫይድ የምንለው ማለት ነው። በዲቨሎፒንግ እና በዲቨሎፐር ወርልድ ያለውን ጋፕ ፊል ለማድረግ አንዱ ትልቁ ችግር ቴክኖሎጂካል ኦብስታክልስ አሉ። ለምሳሌ የኮምፒውተር ኮስት መጨመር፣ የኔትወርክ ኢንፍራስትራክቸር አለመኖር፣ እነዚህ ትልቅ ኦብስታክሎች ናቸው። ሌላው እንደገና ደግሞ ኤጁኬሽናል ኮም ኦብስታክልስ የሆኑ ነገሮች አሉ። ማለት በቂ የሰው ኃይል ኮምፒውተር ሊትሬሲ ያለው የሰው ኃይል ባለመኖሩ ያንን ጋፕ ፊል ለማድረግ የሚቸገርበት ሁኔታ አለ። ሶስተኛው የፖለቲካል ኦብስታክሉ አክሰስ ቱ ኢንተርኔት ያለው ሁኔታ ከጊዜ ወደ ጊዜ በጣም ኦልሞስት እንትን እያለ እየቀነሰ መሻሻል ባለማሳየቱ ችግር እየታየ ያለበት ቦታ ነው ማለት ይቻላል። በእኛ እምነት የምንገምተው ምንድን ነው፣ በኢትዮጵያ ውስጥ የኮምፒውተር ቴክኖሎጂ እና ሳይንስ እንደ ጆብ ማሽን ሊሆኑ ይችላሉ። እነዚህ ፊልዶች በደንብ ከተያዙ ኢቨን ለሌላው ክፍል ማለት ለአፍሪካ ኢምፕሎይመንት ኦፖርቹኒቲ ክሬት ያደርጋል እንኳን ለኢትዮጵያ አይደለም። እና በዚህ ኤሪያ ላይ ኢንቨስት ብናደርግ ዲጂታይዜሽን ትራንስፎርሜሽን መጠን ብናካሄድበት ኤሪያ ነው። ብዙ ወጣቶችን በዚህ ትሬን ለማድረግ መጀመሪያ ግን ሁሉም ተማሪዎች የኮዲንግ ስኪልስ አዘ ሪኳየርመንት እንደ አንድ ክላስ እንደ አንድ ሰብጀክት በሃይ ስኩል ውስጥ እንዲሰጡ ላቢ እናደርጋለን።
ምናልባት ይህንን እንደ መፍትሄ እንግዲህ ቅድም ላነሷቸውም ችግሮች ኢትዮጵያ ውስጥ በስራ ሂደታች ውስጥ ለተመለከታቸዋቸው ተስፋና እድሎች ወይም ፈተናዎች እንደ መፍትሄ የሚያቀርቡት አንዱ አድርገን ይህን እንውሰድና ኢኮዲንግ ሌላ እንደ መፍትሄ አድርገው የሚያቀርቧቸው ነገሮች ምን አሉ? መስተካከል ያለባቸው ነገሮች ምንድን ናቸው?
ሌላው እንግዲህ የገቨርንመንት ፕሮግራሞች ሊኖሩ ይገባል። ኢንፍራስትራክቸር ዩዥዋሊ የፐብሊክ ኢንቨስትመንት ኤሪያ ላይ ነው እና ገቨርንመንቱ ኤሪያ ኢንቨስትመንት የሚፈልግ በመሆኑ አንደኛው የአገሪቱ ገቨርንመንት ለዚህ ኤሪያ ትኩረት መስጠት አለበት። የፖሊሲ ድጋፍ እና የኢንፍራስትራክቸር ድጋፍ ማድረግ ይኖርበታል። በሁለተኛ ሌሎች የውጭ ድርጅቶች መልታይ ናቹራል ኦርጋኒዜሽን ሊሆኑ ይችላሉ፣ ዲቨሎፒንግ ካንትሪስ ሊሆኑ ይችላሉ። ኢንተርምስ ኦፍ ሰፖርት ኢኮኖሚክ ሰፖርት አክቹዋሊ የሆነ ፕሮዳክት ከሚሰጡን በዚህ ኤሪያ ላይ ኢኮኖሚውን ኢምፓክት አለው። እንደሚታወቀው ቴክኖሎጂ እና ሳይንስ ናቸው ኢንዱስትሪያል ሪቮሉሽን የመጀመሪያውን ኢንዱስትሪያል ሪቮሉሽን ፈርስት ኢንዱስትሪያል ሪቮሉሽን በወተር እና በስቴም ፓወር ላይ የተመሰረተ ነበረ። ሰከንድ ደግሞ ስና ኤሌክትሪሲቲ ነው። ሰርድ ላይ ደግሞ ኮምፒውተር እና ቴክኖሎጂ ነው። እነዚህ ናቸው ትልቅ ኢምፓክት በኢኮኖሚ ላይ የሚያመጡት። አሁን ደግሞ ወደፊት ደግሞ የኤአይ እና ሮቦቲክስ አውቶሜሽን የምንለው ነው። ኦል እነዚህ ሞስትሊ የኢኮኖሚክ ፓወር ሀውስ የሚባሉት ኤሪያዎች ያሉት በዚህ ፊልድ ላይ ስለሆነ የአገር ውስጥ መንግስትም ይሁን የመንግስት ፖሊሲም ይሁን ኢፍ ዊ ዋንት ፊውቸር ከረንት ስቱደንትስ አዝ ፊውቸር ኢምፕሎይስ ይሆናሉ ብለን ካሰብ በዲጂታል ኤሪያ በቴክኖሎጂ ኤሪያ ላይ ኢንቨስት ማድረግ ይኖርብናል። ኢንቨስት ካደረግ ነገር ለሚመጣ አውቶሜሽን፣ ሮቦቲክስ፣ ኤአይ የመሳሰሉት ስራዎች ቤዚክ ፋውንዴሽን በመጣል ኢኮኖሚውን ኢምፓክት ማድረግ እንችላለን። ኳሊቲ ኦፍ ላይፍ ሁሉም እንደገና ደግሞ ኢምፕሎየብል የሆኑ ሰዎችን ማለት ለኢኮኖሚው እና ለደረጃው የሚጠብቁ ሰራተኞችን መፍጠር እንችላለን። ኢቨን አንዳንድ ጊዜ የኢምፓክት ለምሳሌ ቴክኖሎጂ ባለመኖሩ ትልቅ ኢምፓክት ነበር በኮቪድ ሰዓት። ብዙዎቹ ተማሪዎች ከትምህርት ገበታቸው ውጭ ሆኖ ነበር እና ኤጁኬሽን ወዛ ሀይሊ ኢምፓክት ሆኖ ነበር። ስለዚህ በዛ ሰዓት ይህንን ጋፕ ፊል ሊያደርግልን የሚችለው የቴክኖሎጂ ኢኖቬሽን ቴክኖሎጂ መኖር እና ይህን ኢንፍራስትራክቸር በፐብሊክ ፕራይቬት ኢንቨስትመንት ሊሆን ይችላል፣ ውጭ ድርጅቶች ሊሆን ይችላል፣ በሀገር ውስጥ ሊሆን ይችላል። ፕራዮሪቲ የሚሰጥ ኢንቨስትመንት ኤሪያ ስለሆነ እዚህ ላይ ትኩረት እንዲደረግበት አሳስባለሁ።
በዚህ ዘገባ በተነሱ ነጥቦችና በኢትዮጵያ ወደ ዲጂታል ቴክኖሎጂ ዘርፍ የመሸጋገር ፖሊሲ ዙሪያ ዘርፉ ከሚመለከታቸው ከኢትዮጵያ መንግስት ባለስልጣናት ማብራሪያ በመጠየቅ በሌላ ዝግጅት ይዘን ለመቅረብ እንሞክራለን። የአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊንን።
በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን አሁንም ከዋሽንግተን ዲሲ መተላለፉን ይቀጥላል። ወደ ቀጣዩ መሰናዶ ከማለፋችን በፊት ግን ለምን አንድ ቆየት ያለ ሙዚቃ አንጋብዝም?
ምን አዘጋጀሽልን?
የተሾማ አሰግድን የኩባያ ወተት የለው ማረፋ በሽታዬን የሚያውቅ አስተማሚ ጠፋ ሁለታችን ታመን አንድ ቤት አድረን ስዋድና ሄደች ባሰብኝ ነኝ ይለናል
አንቺው ትዘፍኚው እንዴ
አይ ለተሾመን ተውለት
መልካም ወደ ሙዚቃ ታው ማስተግሪ ኩባያ ወተት ሙዚቃ ነው ራስ ካርገን የተመለስነው ደሬ ተከታዩ መሰናዷችን ምንድነው ተከታዩ መሰናዷችን በግዕዝ አሃዞች የእጅ ሰዓት ነዳፊ የሆነውን አይዛክ ፔጅማንን ያስተዋውቀናል
አይዛክ መሐመድ ትውልደ ኢትዮጵያዊ የእጅ ሰዓት ንድፍ ባለሙያ ነው ኢትዮጵያውያን ብዙም ባልተሰማ
የሆነ የሲቪሊዜሽን ላይ የምንሰራው ኢትዮጵያን ደግሞ በደንብ እናስተዋውቅበት አጋጣሚ ስለሆነ ለዛ ነው የተገኘ
ከመቼ ጀምሮ ነው ይሄንን የግዕዝ ሰዓት መስራት የጀመራችሁ ሐሳቡስ እንዴት መጣ
ግዕዝ ሰዓትን ስንጀምር ለመጀመርም ሐሳቡን ያመጣ ነው የዛሬ 5 አመት አካባቢ ነው አምስት አምስተኛ አመታችን ይዘናል ሰዓቱ መስራት ከጀመር አይዲያውን ከዛ ፊትም ውስጤ ነበርና በምን እንጀምር ሲባልም የጀመርነው ባይዘው ወደ 5 ታሪካዊ ሰዓቶችን አስተዋውቃለሁ ስልጣኔዎችም ማለት ነው። አንደኛው የጀመረው የኢትዮጵያ ሲቪሊዜሽን ነው ወይም የኢትዮጵያ ስልጣኔ ነው። ስለዚህ በኢትዮጵያ ስልጣኔ ጀመርን፣ የግዕዝ ሰዓቶች እየሰራን ጀመርን። ከዛ በኋላ የፐርዥያን ስልጣኔ ግዕዝን እንግዲህ ሁላችን እንደምናውቀው የሶስት ሺህ ዓመት ታሪክ ያለው ነው። ከዛ በኋላ የፐርዥያን የሚታወቅ ትልቅ ኢምፓየር ነው። የእነሱን ስልጣኔ ወደ 4500 ዓመት ያለው ትልቅ ታሪክ ነው። በመቀጠል የማያን ሲቪሊዜሽን በዚህ በላቲን አሜሪካ ውስጥ ያለውን ትልቁን የማያን ሲቪሊዜሽን እያስተዋወቅን ነው። ቀጥለን ደግሞ የኦቶማን ተርክ የእነሱ ደግሞ ትልቅ ዳይናስቲ ያላቸው ከዓለም ከስልጣኔያቸው ከአመት አመት ወደ 600 ዓመት በስልጣኔ በአንድ ንግስና ስር ያሉ ትልቅ ስልጣኔ ያላቸው ሀገር ነበሩ። ትልቅም ናቸው፣ ታሪካቸውም ይታወቃል። ቀጥለን ደግሞ የኖርዲክ ሲቪሊዜሽን ኖርዝ ዩሮፒያን ሀገሮችን ደግሞ አሁን በቅርብ ጊዜ ይዘናል። እያን የግሪኮችን የመሳሰሉት ዓለም ላይ የታወቁ ስልጣኔ ጥንታዊ ስልጣኔዎችን የማስተዋወቅ ነው። ግን በትልቅነቱ እንደ ኢትዮጵያዊ በቢዝነሱ ሴክተር ስንሰራ ብጀመራ እንደ ያው ባይስ ባልሆንም በብዛት ኢትዮጵያዊነትን ማስተዋወቅ ደግሞ እንደ ትልቅ ድርሻ አድርጌ ኃላፊነት አለብኝ ብዬ ስለማስብ የኢትዮጵያን በደንብ አድርገን እያስተዋወቅ ነው። ግዕዝን በዛን እያስተዋወቅ ነው።
እንግዲህ የሰዓት ኢንዱስትሪ ከፍተኛ ውድድር ያለበት በርካታ ለአመታት ስማቸውን የገነቡ ተቋማት ያሉበት ኢንዱስትሪ ነው። በዚህ ውስጥ ተወዳዳሪ ለመሆን ፈታኝ ያልሆነባችሁም ወይ? ትውልደ ኢትዮጵያውያንንም ሆነ ሌሎች ደንበኞችን ልብ ለማግኘት የማሳመኑ ሂደት ምን ያህል ፈታኝ ነበረ?
አዎ ያ ፈታኝ ነው። በጣም ከባድ ነው። ቢዝነስ ውስጥ ዝም ብሎ የሚገባበትም አይደለም። ነገር ግን እኛ ኒሽ ማርኬት ነው የያዝነው። ቅድም እንዳልኩ የእኛ ኒሽ ማርኬት ወይም ለየት ያለ ልዩ የሆነ ኦፖርቹኒቲያችን ምንድን ነው? ለምሳሌ ግዕዝም ብለናል። ቅድም እንዳልኩ ደግሞ የፐርዥያን ደግሞ ያልኩ የራሱን ቁጥር አለ። አሁን ለምሳሌ የፐርዥያ ነው ብነግር የፐርዥያን ንግስት ኢምፔሪያል ማጀስቲ ኩዊን ፋራ ኢንዶርስ አድርጋል ግዕዝን አልኩኝ፣ ይቅርታ የፐርዥያን ቁጥር ሆማ ሲሪስ ብለን የምንጠራውን እሱን ቁጥር ስላስታወቅን እነሱ ኢንትረስትድ ሆነው እንደውም አጋጣሚውን ይሄንን ከረዳ ለኢትዮጵያኖች ቢደርስ ደስ የሚለኝ የንግስቷ የሀገሪቷ ንግስት ክራውን ፕሪንሱን ጨምረው ኢንዶርስ አድርገውን እንደውም በማስተዋወቁም ረገድ በጣም ሰርተውልናል። የታወቁ የእነሱ የሀገር አርቲስቶችን፣ ዘፋኞችን ትላልቅ የሚባሉ ዘፋኝ ጉጉሽ የሚባሉ ዘፋኞች በዓለም ላይ የታወቀ ቡክ የሚደረግላቸው ዘፋኞች ወደ 5-6 ሚሊዮን ፎሎወር ያላቸው ዘፋኞችን፣ አርቲስቶችን፣ የሙቪ ሰዎቻቸውን አስተባብረውልን በጣም እያስተዋወቁልን ነው። እሱ ደግሞ ምን ፈጠረ መሰለህ? ስማችን ብራንዳችን እንዲታወቅ አድርጓል በእነሱ ምክንያት። እንደውም ለንግስቷ ብለን በ$2000 የሚሰራ ሰዓት በ$2000 ኮስት የሚያደርግ ሰዓት በዳይመንድ አድርገን ቆንጆ አድርገን ሰርተንላት እንደውም ይሄኛው በጣም ጥሩ ስለሆነ ስለወደች እሷም ከፊት ለፊት የእሷን አርማ አድርገን ከኋላ ደግሞ የእሷን ኤምበለም የንግስት ነው የሚያሳይ ኤምበለም ከኋላ አድርገንላት በጣም ወዳ እሷ ኢንዶርስ አድርጋው አምናበት ከፊርማዋ ጋር አድርገን እሱን ለገበያ አቅርበናል። እሱ ደግሞ ከዛ ላይ ወደ 25% የሚሆነው ገቢ እሷ ላቋቋመችው ፋውንዴሽን ዳይሬክትሊ እናስገባለን። ደሴምትን የኢትዮጵያንም ግዕዝ የእሷ ፋውንዴሽን ለምሳሌ ሃርቫርድ ዩኒቨርሲቲ ውስጥ የፐርዥያን ቁጥር ማስተማር ነው። የፐርዥያን ታሪክ ማስተማር ነው በሃርቫርድ ዩኒቨርሲቲ ውስጥ ማለት ነው። እንደዛውም በኢትዮጵያ ውስጥም የኢትዮጵያኖች አርቲስቶች ሊሆን ይችላል የኢትዮጵያ ትላልቅ እውቅና ያላቸው ሰዎች ሰፖርት ካደረጉ እንደዛ ፋውንዴሽን ካለ በመንግስትም ጭምር ሊሆን ይችላል ትላልቅ ዩኒቨርሲቲ ሌቭል ላይ ግዕዝን ማስተማር የምንችልበትና መስራት የምንችልበት አጋጣሚ መፍጠር እንችላለን። ግን በኢትዮጵያዎች በኩል ብዙ ትብብር ያስፈልገናል። እስካሁን እኛ ብዙ ሰርተናል። ኢትዮጵያ ላይም የሞከርነው ነው። በብዛት 3 ሱቆች አሉ ኢትዮጵያ ላይም። የኢትዮጵያ አርቲስቶች በጣም እየደገፉን ነው። በጣም በዚህ አጋጣሚ ከእኛ ጋር በብዛት ያልሰሩ ባንልም በጣም ማጆሪቲ ሰርተዋል፣ ደግፈውናል። ሞር ይህን ድጋፋቸው እንዲቀጥሉልን ያልደገፉን እስከዛሬ ደግሞ አይዘክ ፔጅማን ሰዓትን በእጃቸው ያላስገቡ ደግሞ እጃቸው ላይ አድርገው ግዕዝ ሰዓታችን ማንነታችን እንዲያስታውቁልን እንዲያበርታቱን በዚህ አጋጣሚ ምጠይቅ ነው።
የመጪ ዘመን እቅዳችሁ ህልማችሁ ምንድን ነው? በሰዓቱ ኢንዱስትሪ ውስጥም ሊሆን ይችላል። ወጣት ትውልደ ኢትዮጵያዊ ነህ። በቴክኖሎጂው መስክ ውስጥ የሚመደብ ነው የሰዓት ስራ። እጅግ የረቀቀ ጥበብ የሚጠይቅ ስራ ቢሆንም ወጣቶች በርካቶች መሳተፍ የሚፈልጉስ ምን አይነት ነገሮች ነው ማድረግ የሚገባቸው በዘርፍ ውስጥ እንዲሳካላቸው?
እንዳልኩ እኔም ያው ልጆኛን እዚህ ሀገር የመጣሁት ገና ሀይ ስኩል እያለሁ እዚህ ነው ሀይ ስኩል ጀምሮ የተማርኩት እና ግን እዚሁም ሰርቼ ለፍተም ከብቻንም ሆነ መስራት እንደምችል መነሳት እንደምችል ሀገር ቤትም ብትሆን እዚህም ብትሆን መስራት ይቻላል። ካሰብክበት ከወሰንክበት ማድረግ ትችላለህ። እሱ ማድረግ እንደሚቻል ነው ራሴን ያየሁበት ማለት ነው። እኛ እንደ ካምፓኒ ትልማችን ዋን ኦፍ ዘ ሜጀር ብራንድ ሆኖ በዓለም ላይ መታወቅ የሚችልበት ትላልቅ ምታዮች እንደ ሮሌክስ ሊሆን ይችላል፣ ትላልቅ ካምፓኒዎች ልጠራ ይችላል። በሰዓት ዙሪያ ያሉትን እዛ የዛ ቢዝነስ ውስጥ ገብተን በትላልቅ ሞሎች ውስጥ ሰዓታችን ግዕዝ ቁጥራችን ታይቶ ማየቱ ነው ለእኛ ትልቁ ደስታ የሚሰጠን ብዬ ማስበው። እንዳልኩ ሁሉም ሲቪሊዜሽኖች ብንጨምርም በቅርብ ጊዜ ደግሞ እሱንም ለመስራት ከእነዚህ ከምልቅ ሞሎች ጋር ንግግሮች ጀምረናል። እሱ ሂደት ይከተላል። ነገር ግን ወጣቱ እንደ ወጣት ለሀገር ማበርከት ያለበትን ነገሮች እንዳሉ ሆነው ለምሳሌ እኛ ዳይሬክትሊ ኢትዮጵያ ላይ በመናረገው ሽያጭ ከመናገኘው 20% ገቢ ቀጥታ ለበጎ ስራ ላይ ጉድጓድ ማስቆፈር ሊሆን ይችላል፣ ለፋውንዴሽኖች መስጠት ሊሆን ይችላል። እሱ ላይ ያረግን ነው። ላለፈውም በርከት ላሉ ፋውንዴሽኖች ባለፈው ዓመትም ከዛ በፊትም ለነበሩት ይሄንን ወደ 2 ሚሊዮን ብር አካባቢ በእያንዳንዱ ተደምሮ ማለት ነው አይነት ነገር ሰጥተናል። ትልማችን ምንድነው? እኛ ከዚህ ከምናገኘው ፕሮፊት ላይ ወደ ኪሳችንና ራሳችንን ማካበስ ሳይሆን ከምናገኘው ላይ ቀጥታ ሌላ አገልግሎት ይያውን ህዝባችን መጥቀም የምንችልበትን ኮንትሪቢዩት ማድረግ የምንችልበትን አሴም ታይም ካምፓኒው ያደገ ሲሜ ደግሞ ሞር ካምፓኒ ባደገ ቁጥር ብዙ ሰዎች ጋር ተደራሽ መሆን እንችላለን ማለት ነው። ስለዚህ አንድ ሰው መጥቶ ሰዓት ከኛ ሲገዛ አንድኛው ዝም ብሎ አንድ ካምፓኒ ማሳደግ ብቻ ሳይሆን የራሱን ህዝብንም እንደረዳ አድርጎ ማሰብ መቻል ያስፈልጋል ማለት ነው። ለምን ህልማችን እሱ ነው። ማደግ አብረን እንደ ኮሚቴ ሆነ መረዳትና ማደግን ይጨምራልና ወጣቱን በዚህ አጋጣሚ እያንዳንዱ በራሱ ምን መስራት እንችላለን፣ ምን ማድረግ ይችላል ከሚችላል ትንሽ ነገር። ኢትዮጵያ ውስጥ በጣም ብዙ ማርኬት ያልገባልን ያልተሸጠ ብዙ ነገር አለ። ኢትዮጵያዊነት ብዙ ነው። ይህንን ማስተዋወቅ አንድ ግለሰብ ስለ ኢትዮጵያዊነት ከተናገረ አይዘክ ፔጅማን አድርጎ ሊሆን ይችላል፣ ሌላ ነገር አድርጎ ሊሆን ይችላል። ኢትዮጵያዊነትን ቢያስተዋውቅ ቱሪስቶችን ወደ ሀገር መላክ ይችላል። እዚህ ውጭ ያለው በተለይ ማለት ነው ውጭ ሀገር ቤትም ደቦ ያለው ወደ ውጭ ከውጭ የመጡትን ቱሪስቶችንም ሀገራቸው እንዲወዱና ሀገራቸው ላይ ኢንቨስት እንዲያደርጉ ሞር በጥሩ አይነት እንትን ሊቀበሏቸው የተሻለ ነው ብዬ አስባለሁ።
በጣም አመሰግናለሁ። መልካም እድል እንዲገጥም እመኛለሁ። አመሰግናለሁ።
በጣም አመሰግናለሁ። ቪዎችን በዚህ አጋጣሚ እኛ ጋር መጣችሁ ከበር ስላደረጋችሁልኝ እጅግ በጣም አድርገን እናመሰግናለን። እንግዲህ እየመጣችሁ እዩን። እናንተም በተቻላችሁ መጠን በምችሉት መጠን ያው አስተዋውቁልን።
ኢትዮጵያውያን በቴክኖሎጂው፣ በፈጠራው፣ በጥበብ፣ በተለያዩ ዘርፎች እንደዚህ በዓለም አቀፍ ደረጃ ተፎካካሪ ሆኖ ማየት እጅግ የሚያስደስት ነው። ባልደረባችን ሀብታሙ ስዩምና አይዛክ ፔጅማን ለነበራቸው ቆይታ እናመሰግናለን።
እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል። ከዚያ በፊት ግን ለመሰናበቻ ተወዳጁና አንጋፋው ዘመን የማሽረው ድምፃዊው ጥላሁን ገሰሰ አይከዳሽም ልቤ እያለ የሚጫወተውን ሙዚቃ እንጋብዝ። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።